Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ተጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ሁለተኛው ዓለም ጦርነት በይሁዳዎች ላይ ደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው።
የሰማችኋቸው የኢትዮጵያ ሰብአዊ መብት ኮሚቴ ሊቀመንበር አቶ ስዩም ሀብተ ማርያም ናቸው። ተቋማቸው ስላስተባበረው ሰላማዊ ሰልፍ በምሽቱ ይነግሩናል።
ህዝቡን እያጋጭ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛል።
አሁን ደግሞ የሰማናቸው አቶ ጥላሁን ከበደን ነው። በደቡብ ክልል ውስጥ በህዝቦች መካከል ግጭት ፈጥረዋል የተባሉ በርካታ አመራሮች በቁጥጥር ስር መዋላቸው ተሰምቷል። ሙሉ ዘገባው በምሽቱ ይደመጣል። ተጨማሪ ጉዳዮችንም ይዘናል። ኤልያስ አስማረ ዝግጅቱን ያቀናብራል። ሀብታሙ ስዩም ደግሞ መሰናደውን እመራለሁ። ገረመው አስከትላ የዓለም ዜና ታሰማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል አድማጮቻችን። በትግራይ ክልል ለሚካሄደው ምርጫ የመራጮች ምዝገባ በትላንትናው ዕለት ተጠናቋል ሲል የክልሉ ምርጫ ኮሚሽን አስታወቀ። በዚህ የመራጮች ምዝገባ ከ2.6 ሚሊዮን በላይ መራጮችን ለመመዝገብ ታቅዶ ከ2.74 ሚሊዮን በላይ መራጮች ተመዝግበዋል። የኮሮና ቫይረስን በመከላከል የምርጫ ሂደቱ እየተካሄደ ነው ሲልም ኮሚሽኑ አስታውቋል። በአንዳንድ የክልሉ አካባቢዎች ሰዎች በግድ የምርጫ ካርድ እንዲወስዱ እየተገደዱ ነው ተብሎ ስለሚነሳው ጉዳይም ኮሚሽኑ ሲመልስ ምርጫ በፍቃድ የሚካሄድ መብት ነው በማለት በዚህ ሂደት ውስጥ ተገድጃለሁ ብሎ በክልል ውስጥ ያመለከተ አካል እንደሌለም ጨምሮ አስታውቋል። ዘገባውን ያደረሰን ሙልጌታ ጽባህ ነው። የሱዳን የሽግግር መንግስት በግጭት በሚታመሰው በምዕራብ ዳርፉር ግዛት ከሚንቀሳቀሱ አማጺ ቡድኖች ጋር የሰላም ስምምነት ላይ መድረሱ ተገለጸ። ስምምነቱ ከሰባት ዓመታት በፊት ከሱዳን በተገነጠለችው በደቡብ ሱዳን ዋና ከተማ ጁባ ላይ ዛሬ መፈረሙን የሽግግሩ የስልጣን ክፍፍል መንግስት አስታውቋል። ስምምነቱ የተደረሰው የፍትህና የእኩልነት ንቅናቄና የሱዳን ነጻ አውጪ የጦር ሰራዊትን ከሚያቅፈው የሱዳን አብዮታዊ ግንባር ጋር መሆኑንም አመልክቷል። ግንባሩ በአጎራባቾቹ ደቡብ ኮርዶፋንና ብሉ ናይል ክፍለ ግዛቶች የተዋጊ አማጺ ቡድኖችንም ያካተተ ነው። በደቡብ ሱዳን ሽምግልና የተደረሰው ስምምነት ለአማጺ ቡድኖቹ የፖለቲካ ውክልና እንዲኖራቸው፣ ተዋጊዎቻቸው በብሔራዊ የጸጥታ ኃይሉ እንዲዋሃዱ፣ የኢኮኖሚና የመሬት ይዞታ መብታቸውም የሚረጋገጥበት እንደሚሆን ተጠቁሟል። ስምምነቱን አንፈርምም ያሉ ሁለት አማጺ ቡድኖች መኖራቸውም ተገልጿል። የኢጣሊያ የአዮኒያ ባህር ጠረፍ ላይ ፍልሰተኞችን ያሳፈረ ጀልባ በደረሰበት ቃጠሎ 3 ስደተኞች መሞታቸውንና አንድ ስደተኛ በቃጠሎ መጎዳቱን የሀገሪቱ ፖሊሶች አስታወቁ። እንዲሁም የደረሰበት የጠፋ ሌላ ስደተኛ መኖሩንም አመልክቷል። ፖሊሶቹ እንዳሉት ቃጠሎ የተነሳው በጀልባዋ ሞተር ላይ ነው። ምን ያህል ተሳፋሪዎች እንደነበሩ ለጊዜው አልታወቀም ብለዋል። ይሁን እንጂ በዘገባው መሰረት 21 ፍልሰተኞች ነበሩ የሚል ግምትም አለ። ፖሊሶች ከቃጠሎ በፊት 13ቱን አጅበው አውርደዋቸዋል። ይህ በእንዲህ እንዳለ የጣሊያንን መሬት ከሚረግጡት ፍልሰተኞች የሚበዙትን የምትቀበለዋ የላምፔዱሳ ደሴት ነዋሪዎች በቅርብ ጊዜያት የሚገቡ ፍልሰተኞች በመብዛታቸው ከመንግስት ተጨማሪ እርዳታ በመጠየቅ የተቃውሞ ሰልፍ ማካሄዳቸውም ተዘግቧል። ትላንት እሁድ ለሊት አንድ ያረጀ የአሳ አጥማጅ ጀልባ ያሳፈራቸው 450 ፍልሰተኞች ደሴቲቱ ላይ ማውረዱን ተከትሎ የላምፔዱሳ ከንቲባ ህዝቡ ከመንግስት ተጨማሪ ድጋፍ እንዲሰጥ አጠቃላይ የስራ ማቆም አድማ እንዲመታ ጥሪ አድርገዋል። የጣሊያን መንግስት ይህንኑ ተከትሎ ለለይቶ ማቆያነት የሚውሉ 3 ጀልባዎችንም ልኳል። እስከ ረቡዕ ደግሞ 2 ተጨማሪ ጀልባዎችንም እንልካለን ሲል አስታውቋል። በዓለም አቀፍ የኮቪድ-19 ዜናዎች ዩናይትድ ስቴትስ ውስጥ በኮሮና ቫይረስ መያዛቸው የተረጋገጠው ሰዎች ቁጥር ወደ 6 ሚሊዮን እየተጠጋ መሆኑን፣ በበሽታው ምክንያት ህይወታቸው ያለፉ ሰዎች ቁጥርም 183,000 መድረሱ ተዘግቧል። በጆን ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት 4 የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች አዮዋ፣ ሰሜን ዳኮታ፣ ደቡብ ዳኮታ እና ሚነሶታ በቅርብ ቀናት በየቀኑ ከምንጊዜውም የበዙ አዲስ የቫይረሱ ተጠቂዎች እየተገኙ መሆናቸውን አስታውቋል። ሞንታናና አይዳሆ በኮቪድ ምክንያት ሆስፒታል የሚገቡ ህሙማን ቁጥር ማሻቀቡ ታውቋል። አጠቃላይ የሀገሪቱ የወረርሽኙን ይዞታ በተመለከተ ግን ሆስፒታል የሚገቡ ህሙማን በበሽታው ሳቢያ የሚሞቱና በቫይረሱ አዲስ የሚያዙ ሰዎች ቁጥር እየቀነሰ መሆኑን ተመልክቷል። ዩናይትድ ስቴትስ በቫይረሱ ተያዦች አሃዝ ከዓለም ትልቁን ያዘች ቢሆንም ከህዝብ ብዛት አንጻር ሲሰላ ግን 10ኛ መሆኗን ሮይተርስ ያጠናቀረው አሃዝ ይጠቁማል። ብራዚል፣ ፔሩና ቺሌ ዩናይትድ ስቴትስን ይቀድሟታል። በበሽታው ሳቢያ በሞቱት ሰዎች አሃዝም ከህዝብ ብዛት 11ኛ እንደሆነችም የገለጸው ዘገባው ስዊድን፣ ብራዚል፣ ጣሊያን፣ ቺሌ፣ ስፔን፣ ዩናይትድ ኪንግደም፣ ቤልጅየም እና ፔሩ ተቀዳሚዎች እንደሆኑም ዘርዝሯል። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆዩ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነበርኩ ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። መቀመጫውን ጀርመን ላይ ያደረገው የኢትዮጵያ ሰብአዊ መብት ኮሚቴ ያስተባበረው ሰላማዊ ሰልፍ ፍራንክፈርት ላይ ቅዳሜ ዕለት ተደርጓል። በመቶዎች የሚቆጠሩ ከተለያዩ የጀርመን ከተሞች የመጡ ኢትዮጵያን እንደተሳተፉበት በተነገረው ሰልፍ ላይ ኢትዮጵያ ውስጥ እየደረሱ ነው የተባሉ የሰብአዊ መብት ረገጣዎችን በተመለከተ የኢትዮጵያ መንግስት አጋር ለሆኑ የአውሮፓ ተቋማት መልእክት እንደተላለፈ የኮሚቴው ሊቀመንበር አቶ ስዩም ሀብተ ማርያም ለቪኦኤ ተናግረዋል። በሰልፉ ላይ ደምቀው የተሰሙ ሀሳቦችን ከሚያጋሩበት ከእሳቸው ጋር የተደረገው ቃለ ምልልስ በመቀጠል ይሰማል።
በቅዳሜው ሰልፍ የተጠራበት ዋና ዓላማው የብልጽግና ፓርቲ ከፍተኛ ባለስልጣን የሆኑት እንደዚሁም የክልሉ ስራ አስተዳዳሪ በሆኑት በአቶ ሽመልስ አብዲሳ በዝግ ስብሰባ የተናገሩትን በጣም ሁኔታው ስላስደነገጠን እሱንና እንደዚሁም ደግሞ የህሊና እስረኞችን በተመለከተ ነው ይህንን ሰልፍ የጠራ ነው። የአቶ ሽመልስ ንግግር በእውነቱ ለእኛ በተለይ ጀርመን ሀገር ብዙ ትምህርት የሰጠን ነው። ከናዚዎች አነሳስና አወዳደቅ ጀምሮ የተወሰኑ ግሩፖችን፣ የሃይማኖት ቡድኖችን ወይም የተለያዩ ሰዎችን ለይቶ በማውጣት በማብላት እኛና እነሱ በማለት በሁለተኛው ዓለም ጦርነት በይሁዳዎቹ ላይ የደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው። ጂኦግራፊ መለወጥ፣ ሰዎችን ማጥፋት፣ ቋንቋን መግደል እና ከአቶ ሽመልስ አብዲሳ የሰማናቸው ንግግሮች ከአሁን በፊት የተፈጠሩትን ያየናቸውን ነገሮች እና አሁንም እየተፈጠሩ ያሉትን ወደፊቱ ሊፈጠሩ የሚችሉትን ነገር ነው። ራሱን የቻለ የዘር ማጥፋት ፕላን ተብሎ ሊተረጎም የሚችል ነው በማንኛውም መስፈርት እና በማውገዝ እንደዚሁም ከዘፋኙ ሞት በኋላ የተፈጠሩት የዘር ማጥፋት ድርጊቶች ደግመን በማውገዝ እና ወደፊትም ደግሞ እንዳይደገም ማለት ነው። ከዛም አያይዞ ልክ ድምፃዊው ከሞተ በኋላ በጥቂት ሰዓታቶች ውስጥ ነው ሰዎቹ መጨፍጨፍና ንብረታቸው መቃጠል፣ መውደም፣ መታለድ የጀመሩት። ይሄ በስሜት የተነሳ ሳይሆን ከአሁን በፊት እንደተደረጉት በሙሉ ሊስት ይዘው ቤት ለቤት እየሄዱ እየመረጡ ነው ሰውን ያጠፉት እና ይሄ እንደ ዘር ማጥፋት ነው የምንወስደው፣ ጄኖሳይድ ነው ለእኛ እና ይሄንን ነገር በማውገዝ እና አሁንም ይሄ ሊደገም ስለሚችል ለግፉዓኑ ድምፃችንን ለማሰማት ያወጣ ነው። እንደዚሁም ደግሞ በዓለም አቀፍ በሆነ ገለልተኛ አካል እንዲጣራ ለመጠየቅ ነው ይህንን ሰልፍ የወጣ ነው። ከዛም በተጨማሪ የህሊና እስረኞች ናቸው ብለን የወሰድናቸውን እነ አቶ እስክንድር ነጋን፣ አቶ ስንታየው ቸኮልን፣ ወይዘሮ አስቴር ስዩምን፣ አቶ ልደቱ አያሌውን፣ አቶ ይልቃልን ጌትነትን፣ ሌሎቹን የባልደራስ ፖለቲከኞችና አብረው የታሰሩትን ሰዎች የእስራቸውን ሁኔታ በማውገዝ እና በአስቸኳይ እንዲፈቱ ለመጠየቅ ነው ይህንን ሰልፍ የጠራ ነው።
አቶ ስዩም፣ እንግዲህ ከዚህ በፊት በመገናኛ ብዙሃን ላይ ሰምተው ሊሆን ይችላል የኢትዮጵያ መንግስት በኦሮሚያ ክልል ውስጥ በተፈጠረው ግጭት ውስጥ ኦሮምኛ ቋንቋ ተናጋሪዎችም በብዛት ህይወታቸውን አጥተዋል፣ አንድ ብሔር ላይ ያነጣጠረ ነው የሚባለው ነገር እውነታ ላይ የተመሰረተ አይደለም ብሎ ይሟገታል። ከዚህ በተጨማሪ ደግሞ በባለስልጣናቶች በኩል ተነገሩ የሚባሉ ከፋፋይነት ስሜት አላቸው የሚባሉ ንግግሮችንም በአማራና በኦሮሞ መካከል ግጭትና ቁርሾ ለማምጣት የሚደረግ ጥረት አካልም ነው ብሎ መልስ ሰጥቷል በተደጋጋሚ። በዚህ ጉዳይ ላይ ያለው እይታ ምንድን ነው?
በመጀመሪያ ደረጃ ማንኛውም የግል ስሜት ወይም ደግሞ መሰረት ከሌለው ክስ ሳይሆን በትክክሉ አንድ ከፍተኛ የመንግስት አመራር ባለስልጣን በሚናገረው በቃሉ ነው የሚወሰደው። ያ የወሰደው ቃል ምን ያመጣል? ምንድን የተናገረው? በዛ ነው እንጂ የሚፈረደው። ምሳሌ እንደሰማ ነው እኛ ፓርቲያችን እያሉ ሰዎች መልስ አብዲሳ ይናገሩ የነበረው ከአሁን በፊት ምን እንዳደረጉ፣ አሁን ምን እየተሰራ እንደሆነ፣ ወደፊትስ ምን እንደሚሰራ በዝርዝር ነው ያስቀመጡት። እና ሰው መፍረድ ያለበት ይሄ ለማጋጨት ነው ወይም በትክክል ሰው አልተረዳኝም የሚባል ነገር እንኳን እዚህ ላይ ውሃ የሚቋጥር አይደለም። ያለምንም ወገንተኛነት ሰውየው የተናገሩትን ንግግር በቀጥታ ዋን ቱ ዋን በመውሰድ ነው ድምዳሜ ላይ የደረስነው። ኦሮሞዎችም ተገለዋል፣ አንድ ዘር ላይ ብቻ ያነጣጠረ አይደለም ለሚለው ነገር ሩዋንዳ ውስጥ ለምሳሌ የዘር ማጥፋቱ በተጀመረ ጊዜ፣ ቱትሲዎች በሚጨፈጭፉበት ጊዜ ያንን ዓላማ የማይደግፉ ሞዴሬት ሁቶች የሚባሉ ሁሉ አብረው ተጨፍጭፈዋል። እና እዚህ ላይ ኦሮሞ ትግለት አይደለም። በእርግጥ የኦርቶዶክስ አማኝ የሆኑት ኦሮሞዎች ሁሉ ተገለዋል። ግን እነዚህ ይህንን ጭፍጨፋ የሚያካሂዱት ሰዎች ዓላማቸው አንድና አንድ ነው፣ ለማባረር ነው። ከፍተኛ ንብረት ማውደም እና ጭፍጨፋ ያካሄዱት እኛም በሰላማዊ ሰልፋችን ላይ ሆነ በምንጽፈውም በምንቃወሙ ነገር ቢሆን ክርስቲያኖችን ብለናል፣ ሌሎችንም ጠርትናለን። እርግጥ በመንግስት በኩል የመሸፋፈን ሁኔታዎች ይታያሉ። ያለ ውሃ የሚቋጥር አይደለም። ከባለስልጣኖቹ ያለማቋረጥ የሚነዛ ጥላቻ ነው ቡድኖቹንም መንገድና በር የከፈተላቸው ይህን ነገር ለማድረግ። በዚህ ላይ የፖሊስ ኃይሉ፣ ባለስልጣኖች፣ ኃላፊዎች እነዚህ ሁሉ አብረው የተባበሩበት ነገር ነው። ሰው ሲጨፈጨፍ በሚቃጠልበት በሚገደልበት ጊዜ ምንም እርምጃ አልወሰዱም። የስም ልጅ ሰጥተዋል፣ እንዲታደኑ አድርገዋል። በአንድ ላይ ብቻ አይደለም ያነጣጠረው የሚለው ነገር እንኳን ስህተት ነው። ያነጣጠረው በአማራው ላይ፣ በኦርቶዶክስ ላይ እና ኦሮሞ ባሮች ላይ ነው እና ክርስቲያን የሆኑ ኦሮሞዎችም አብረውም ተጠቅተዋል። ግን ሲጀመር ጀምሮ ፕላኑ ይህንን የዘር ማጥፋት እንደዚሁም በአንድ ዘርና ሃይማኖት ላይ ያነጣጠረ ለመሆኑ ከረጅም ዓመት ጀምሮ ያየ ነው። ይኸውና ፍሬውን ነው እያየን ያለ ነው።
አሁን ላይ የሰብአዊ መብት ተቋማት ግሉል ስፍራ ላይ ቁመው አጥኚ ቡድን ልከው የሚያገኙትን ግኝት ከማቅረብ ይልቅ ለልባቸው ወይም ደግሞ ለሀሳባቸው ወደ ቀረበው አካል የዘመመ መግለጫ ያወጣሉ የሚል አዲስ ወቀሳም እየተቀሰቀሰ ይገኛል። የእናንተ ተቋም መሰል መግለጫዎችና መሰል ሰልፎችን ከመጥራቱ በፊት እነዚህን መግለጫዎችን የሚያወጣባቸው ጉዳዮች በእውነት ስለመከናወናቸው፣ በእውነት ስለመድረሳቸው ምን ያክል ያጣራል? የሚወስዳቸው እርምጃዎች ለሀገርና ለሕዝብ ነገ እርምጃ የተሻለ መሆን አለመሆኑን በምን ሂደት ውስጥ ነው ውሳኔ ላይ ደርሶ እነዚህን ነገሮች የሚያደርገው? ምን ያክል ኃላፊነቱን በሚገባው መጠን እየተወጣ ነው?
በጣም ጥሩ አመሰግናለሁ። በእርግጣው ይሄ የኢትዮጵያ ሰብአዊ መብት ኮሚቴ በአውሮፓ በጀመንም ስምምነት አለው ከአመታት ጀምሮ እስከ ዛሬ ድረስ በዚህ ስራ ላይ በቆየንባቸው ጊዜ ምንም የስህተት መረጃ የሰጠንበት ያቀረብንበት የተቃወምንበት ጊዜ የለም። ሁልጊዜ በእርጋታና በተጨባጭ ያሉትን ነገሮች ነው ለማቅረብ የሞከርነው። በእርግጥ አሁን ይሄ በሰብአዊ መብት ድርጅቶች ላይ የሚሰነዘረው አንዳንድ ወቀሳ እንደው ለመጥቀስ ስፈልግ ባለፈው ጊዜ ከአምነስቲ ኢንተርናሽናል ጋር በተያያዘ የተፈጠሩ ስህተቶች አሉ። ለዛ ይቅርታ ጠይቀዋል። እኛ ግን ከዚህ የተለየ ነው። አንደኛ ኢትዮጵያ ውስጥ ለተወለድን ለየት ባለ ሁኔታ ነው መረጃውንም በማግኘት በኩል በማመዛዘንም በኩል ከማንኛውም ወገናዊነት በጸዳ ሁኔታ የፖለቲካ ሳይድ ያልያዘ መረጃዎች ነው አጠናቅረን እኛ የምናቀርበው። ለምሳሌ እነዚህ ጭፍጨፋዎችና ግድያዎች ከመጀመራቸው በፊት ብዙ መረጃዎች ደርሰውናል። በግሩፕ ተደራጅተው ከተማ ውስጥ ለምሳሌ በሰልፋችንም ላይ ጠቅሰነዋል። የእርሻ ቦታ የተሰጣቸውን ሰው ከክፍለ ከተማው ጋር በመተባበር ቄሮ የሚባሉ ቡድኖችን አስተባብረው ወረው በመግባት የእርሻ ቦታውን በማፍረስ በማበላሸት ያባረሯቸው ግለሰቦች ኮንታክት አድርገውናል። የፍርድ ቤት ማዘዣ ከወጣ በኋላ እንኳን ክፍለ ከተማ ያን አልቀበልም ብሎ እስካሁን ድረስ በፍርድ ቤት ነው ያሉት እና እነዚህም በስነ ስርዓቱ አይተን አጥርተን በጣም ተጠንቅቀን ነው መግለጫዎችን የምናወጣው እንጂ ዝም ብሎ ፖለቲካ ወገኝተኝነትን የያዙ ነገሮችን ለመስራት አንፈልግም። ዋናው ጥረታችን ምንድን ነው? በሀገሪቱ ውስጥ የህግ የበላይነት እንዲኖር፣ የሰው ልጆች መብት እንዲከበር ነው። እኛ የፓርቲ ፖለቲካ አንሰራም። የምንሰራው የሰው ልጅን ደህንነት እንደዚሁም ደግሞ የህግ የበላይነት እንዲኖር ነው።
አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ ኃላፊ ነዎት። ለነበረን ቆይታ በእጅጉ አመሰግናለሁ።
አመሰግናለሁ።
ጋቢና ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አሁን ወደ ጎረቤት ሀገር ኬንያ እናቀናለን። በኬንያ የኮሮና ቫይረስ ወረርሽኝ ከገባ ጀምሮ የሴቶች አስገድዶ መደፈርና ጾታዊ ጥቃቶች በእጅጉ መጨመራቸውን፣ ጥቃት አድራሾቹ በአብዛኛው ደግሞ ሽም እንደሆኑ እየተነገረ ነው። በናይሮቢ የሚገኙ መጠለያዎችም ከጥቃት አድራሾቻቸው ከለላ በሚፈልጉ ሴቶች እየሞሉ መሆናቸውንም መሐመድ የሱፍ ከኬንያ የላከው ዘገባ ያመለክታል። የመሐመድን ዘገባ ስመኝሽ የቆየ እንደሚከተለው ታሰማናለች።
በኬንያ በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው ህጻናት አብዛኛውን ጊዜያቸውን በቤት ውስጥ ያሳልፋሉ። ይህ ደግሞ ለጾታዊ ጥቃት አድራሾች እያጋለጣቸው ነው። ጁዲት አንዲሶ የአምስት ልጆች እናት ስትሆን እድሜው 20 የሚሆን ወጣት በአስራዎች ውስጥ የምትገኘውን ሴት ልጇን እንዳስረገዘባት ትናገራለች።
ኒካንዛ ኩሙሊዛ
የሆነውን ለማወቅ ልጄን ስመረምራት እኔ በሌለሁበት ልጁ እንዴት ወደ ቤት እንደሚመጣና 10 እና 20 ሺሊንግ እየሰጠ በአቅራቢያ ወደሚገኝ ሰዋራ ህንፃ እንደሚወስዳት ነገረችኝ።
እነዚህ ጥቃት የሚደርስባቸው ህጻናት በአብዛኛው በናይሮቢ መሃል ከተማ ወደሚገኙ መጠለያ ተቋማት ውስጥ ይገባሉ። ከነዚህ ተቋማት መሃል አንዱ የሆነው ማሻ የሴቶች መጠለያ ጣቢያ በአሁኑ ሰዓት 26 ሴቶች የሚገኙ ሲሆን ከነዚህ ውስጥ 17ቱ በመጋቢትና በሐምሌ ወራት መሃል ጥቃት የደረሰባቸው ናቸው። መጠለያ ጣቢያውን የምታስተዳድረው ፍሎረንስ ኬያ ሌሎች ወደ መጠለያው መግባት የሚፈልጉ በርካታ ልጃገረዶች እንዳሉ ታስረዳለች።
በእኛ መጠለያ የምንቀበለው አቅማችን የፈቀደውንና ልናስተዳድር የምንችለውን ብቻ ነው። በዛ ምክንያት በጣም ብዙ ጥቃት የደረሰባቸውን ሴቶች ከበር ስንመልስ በጣም እናዝናለን። ለነሱ ግን መጠለያው ስለሞላ ቦታ የለም ነው የምንላቸው።
በመላው ኬንያ ቢያንስ 5000 የሚሆኑ ጾታን መሰረት ያደረጉ ጥቃቶች መፈጸማቸውን መረጃ እንደደረሰው የኬንያ የጤና ሚኒስቴር አስታውቋል። ከነዚህ ውስጥ 65 በመቶ የሚሆኑ ጥቃቶች የተፈጸሙት እድሜያቸው ከ18 ዓመት በታች በሆኑ ህጻናት ላይ መሆኑንም የጤና ሚኒስቴር መስሪያ ቤቱ መረጃ ያሳያል። የጤና ረዳት ሆና የምታገለግለው ፋኒስ ሊሲጋሊ ጥቃቱ በአብዛኛው ለሴቶቹ ቅርብ በሆኑ ሰዎች የተፈጸመ መሆኑንና አብዛኞቹ ጾታዊ ጥቃት ወንጀል ነው ብለው እንደማያስቡ ታስረዳለች።
They don't know that this is a punishable thing.
አብዛኞቹ የተፈጸመባቸው ወንጀል መሆኑንና በህግ እንደሚያስቀጣ ያውቁም። ወላጆችንም ስለማያደርጉላቸው ብቻ ይሁን ብለው ይቀበላሉ።
አንደኛዋ ሴት ልጇ ጥቃት የተፈጸመባት አንዲሹም ትምህርት ቤት መዘጋቱ የሚቀጥል ከሆነ ሌሎች ሴቶች ልጆቿም ተመሳሳይ ጥቃት እንዳይደርስባቸው እንደምትሰጋ
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ኢትዮጵያ እንመለስ። በደቡብ ክልል በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭቶች ፈጥረው በርካቶች እንዲገደሉና ንብረት እንዲወድምም አድርገዋል የተባሉ 34 አመራሮችና ባለሙያዎች በቁጥጥር ስር መዋላቸው ተሰምተዋል። ዮናታን ዘብዲዮስ።
የጽህፈት ቤቱ ኃላፊ አቶ ጥላሁን ከበደ ለክልሉ ብልጽግና ፓርቲ አመራሮች ከዛሬ ጀምሮ ለተከታታይ 5 ቀናት የሚሰጠውን ስልጠና አስመልክተው መግለጫ ሰጡ እንዳሉት በአገሪቱ መጥቷል ያሉትን ለውጥና የለውጡን ሂደት ተከትሎ በደቡብ ክልል በበርካታ ዞኖችና ወረዳዎች በተፈጠረ የጸጥታ መደፍረስ አስቸጋሪ ጊዜያት አልፈዋል። አቶ ጥላሁን ግጭት በመፍጠር ውስጥ እጃቸው አሉ የተባሉ የፓርቲው ኃላፊዎች ላይ እርምጃ የተወሰደ መሆኑን ገልጠው በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥሮ በርካቶች እንዲገደሉና ንብረት እንዲወድም አድርጓል ያሏቸውን 34 አመራሮችና ባለሙያዎች መታሰራቸውን ማስታውቀዋል።
በውይይት በተግባቦት መፈታት የሚቻል ነገር ወደ ግጭት እያመሩ ሰው እንዲያልቅም እንዲሞትም ንብረት እንዲወድም ምክንያት የሚሆንባቸው ቦታዎች አሉ። ጸጥታ መደፍረስ አሁን ለአብነት የኮንሶ ዞንና የአሌ ልዩ ወረዳ ወሰን ላይ በደን ረጅም ጊዜ የጋራ ወይም ደግሞ በወሰናቸው የሚገኘውን የኩኩባ ሳላ የሚባል ደን በጋራ እንጠቀም ተብሎ ተስማምቶ ረጅም ሲጠቀሙ ግን አሁን ከአንድ ወገን ያለ ፍቃድ ገብቶ ተጠቅሟል በሚል በተነሳው ይህን የተጠቀመውን አካል የመጠየቅ ወይም ደግሞ ቁጭ ብሎ ተወያይቶ መፍታት እየተቻለ ወደ ግጭት እንዲመራ ይህም የሆነበት ዋናው ታቅዶ እንግዲህ ሰው እርስ በርስ ወደ ጥፋትም እንዲገባ ንብረትም ጭምር እንዲወድም ምክንያት በመሆን አመራሩ መርቶ በጣም በርካታ ወገኖቻችን ህይወት ያጣንበት ንብረት የወደመበት አግባብ ነው የተፈጠረው። ይህን ያው ለዚህ ተግባር በጣም ባለቤት የሆኑ የመሩ አመራሮች ተይዘው ምርመራ የተጠራባቸው ነው የሚገኘው። ያገዙ ባለቤት የሆኑ ሌሎች አካላትም አሉ።
11 አመራሮች ታሰሩት ከኮንሶና ከአሌ ወረዳ ግጭት ጋር በተያያዘ ሲሆን በተመሳሳይ በጉራጌ ዞን መስቃና ማርቀ ወረዳ መካከል በተፈጠረው ግጭትም እጃቸው አለበት የተባሉ 23 አመራሮችና ባርሚዎች በቁጥጥር ስር ውለዋል። የመንግስት የጸጥታ ኃይልና ህዝብ ባደረጉት ርብርብ ከጊዜ ወደ ጊዜ በክልሉ አንጻራዊ ነው ያሉት ሰላም መስፈኑን ተናግረው በየአካባቢው የሚፈጠሩ ግጭቶች የከፋ ጉዳት እንዳያስከትሉ የግጭቱ መሪዎችና ጥንሳሶችን አጣርቶ በቁጥጥር ስር የማዋል ስራ እየተሰራ መሆኑን ማስታውቀዋል።
ይሄ የብሔር ነጋዴ የሚባለው ወይም ደግሞ ህዝቡን እያጋጭ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛም እና የተወሰኑ ምልክቶች አሉ። ስለዚህ እነኛን የማስተካከሉ ተግባር ያው በደም አርመን መሄድ አለብን ብለን እየተሰራ ነው የሚገኘው። በሌሎች አካባቢዎችን በዚህ ልክ የጸጥታ ስጋት የሚባሉ በተለይ በጉራጌ ዞን የመስቃንና ማረቆ እንዲሁም ደግሞ ደቡብ ኦሞ በኦሞ ወንዝ ሙላት ምክንያት ከብቶቻቸው ጋር የተፈናቀሉ የኛንጋቶምና የዳሰነች አርብቶ አደሮች፣ ከሰሜን ኬንያ የመጡ ዘራፊዎች ከብቶቻቸውን የመዝረፍ ሙከራዎች እንዳለ፣ ወደ ምዕራቡም በተለይ ወደ ቤንሸኮ ምዕራብ ኦሞ አካባቢም እንደዚሁ ትንኮሳዎች አሉ። በዋናነት እንግዲህ እነኚህ የጸጥታ መደፍረስና ትንኮሳ አመራራችን ህዝቡን በማስተባበር ወደ ከፋ ግጭትና ጉዳት ሳይደርስ ለመቆጣጠር የሚያስችል ስራ እየሰሩ ያሉበት ሁኔታ አለ።
ግጭቱ በሌሎችም አካባቢዎች መኖራቸውን ገልጠው የመቆጣጠር ስራ በመሰራት ላይ መሆናቸውን ተናግረዋል። በክልሉ በተለያዩ አካባቢዎች ለጸጥታ መደፍረስ ምክንያት የሚሆኑ አካላትን ተጠያቂ የማድረግና የህግ የበላይነትን የማረጋገጥ ተግባር ተጠናክሮ የሚቀጥል መሆኑንም አቶ ጥላሁን ተናግሯል።
የቆዩ በተለይ እንደ መስቃ ማረቆ አይነት ኬዞችን በመሰረታዊነት ምክንያታቸው ምንድን ነው የሚለውን ለመፍታት ስራዎች የተሰሩ ናቸው። ግን በዚህም ለመጣም የችግሩ ባለቤት የሆኑ ህዝቦቹ እንዳይታረቁ፣ ህዝቦቹ ተረጋግቶ እንዳይኖሩ ባለቤት የሆኑ የእኛ አመራሮች ሰሞኑን ሲሪየስ የሆነ እርምጃ ከዚህ ቀደም አመራር የነበሩ የተነሱ ውጭ ሆኖ ደግሞ እየቀሰቀሱ የሚያስቸግሩትን ህጋዊ እርምጃ የተወሰደባቸው ነው ገኝበት ሁኔታ ነው ያለና አጠቃላይ የህግ የበላይነት ከማስከበር አንጻር በክልላችን የህግ የበላይነትን ስናስከብር ነው ዜጎቻችን የመኖር ዋስትና ልናረጋግጥ የምንችለው። ስለዚህ ፓርቲያችን የህግ የበላይነት ማስከበር ለድርድር የሚቀርብ ጉዳይ እንዳልሆነ አረጋግጦ ከሚመለከተው አካል በመቀናጀት የህግ የበላይነት በሁሉም አካባቢ እንዲሰፍን እያደረግን እንገኛለን።
ቁጥራቸውን ማንነታቸውና የስራ ኃላፊነታቸውን ባይገልጡም በደቡብ ክልል ብልጽግና ፓርቲ ውስጥ ሆነው የአስተሳሰብና የተግባር አንድነት ችግር የፈጠሩና ለትርምስና ሁከት ምክንያት የሆኑ አመራሮች ላይ እርምጃ መወሰዱም ጠቁመዋል።
የተግባርና የአስተሳሰብ አንድነት ስለላላ ክፍተት በመካከላችን በተወሰነ መንገድ ስለተፈጠረ ይህ ክፍተት የተወሰነ ቦታው ላይ ችግሮች እንዲነሱ ወይም እንዲከሰቱ ምክንያት ሆናል። ስለዚህ ይህንን ቶሎ ለማረም የፖለቲካዊ እርምጃዎች ተወስደዋል። ፖለቲካ እርምጃዎች ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እስከ ማገድ፣ ከመንግስት የስራ ኃላፊነት እስከ ማንሳት ድረስ የተወሰደባቸው አሉ። በእኛ ክልል ከብልጽግና ፓርቲ የታገደ የፓርቲ ስራ አስፈጻሚ ኮሚቴ አባል ሆኖ የተግባርና የአስተሳሰብ አንድነት ውስጥ ችግር የፈጠረና የችግሩ ባለቤት ሆኖ በጣም ለፈተና ወይም ደግሞ ይህን ችግር ለትርምስ ምክንያት የሆነ አንድ የብልጽግና ስራ አስፈጻሚ ኮሚቴ አግደናል። ከአስተባባሪ ኮሚቴ ደረጃም በሽግሽግ እንዲወጣ አንድ አመራር አስወግደናል። ከዛ ውጪ በዞንና በልዩ ወረዳ በርከት ያሉ አመራሮች ከኃላፊነት እንዲነሱ ከፓርቲውና ከመንግስት ስራ ኃላፊነት እንዲነሱ ቁጥሩ አሁንም እርምጃ የተወሰደ ስላለ ሪፋይን አድርገን ስንጨርስ ያው ቀጣይ በተከታታይ ያጠራን ይወስድን ስላለን ቁጥሩን እንገልጻለን። ግን በዋናነት ሊያዝ የሚገባው ፖለቲካዊ እርምጃ በስራ አስፈጻሚ ብቻ ሳይሆን እስከ ታች ድረስ ያሉ የእኛ አመራር ከመንግስትና ከፓርቲ ስራ ኃላፊነት የሚነሱ እንዲነሱም ጭምር እርምጃ የተወሰደ እያስተካከል ያለንበት ሁኔታ ነው ያለው።
በኮንሶና በአሌ መካከል ብቻ በተፈጠረ ግጭት ከ16 ሰዎች በላይ መገደላቸውና ከ20,000 በላይ ዜጎች መፈናቀላቸውን እንዲሁም አያሌ ንብረት መውደሙንም ቪኦኤ ዘግቦ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።
እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። ኤልያስ አስማረ የመሰናዶው አቀናባሪ፣ ትዝታ በላክ የመሰናዶው አርታኢ፣ ታሙ ስዩም የዛሬው ተረኛ አስተናባሪ ነበርኩ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።